ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ ደግሞ ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንደ ወትሮ ሁሉ ይዘንላችሁ ቀርበናል። ባለፈው ክፍለ ጊዜ ያስተማረን የመከረንና ድንቅ ሥራውንም የገለጠልን እግዚአብሔር ዛሬም ደግሞ ብርቱ ነው። በጌታ መንፈስ ቅዱስ አማካይነት ትምህርታችንን ጌታ ነው ያስተምረናል። በእውነት ለልጆቹ ጥበብን ያስታውቃል፣ በመንገዱም ላይ ይመራቸዋል። ይህንን ሁሉ እግዚአብሔር በማድረግ ታዋቂ ነው። እግዚአብሔር ሰንፏል ተብሎ አንድም ቀን ታምቶ አይታወቅም። ምሕረቱ ለዘላለም የሆነች፣ ምሕረቱ ለልጅ ልጅ የሆነች፣ ታማኝነቱ የበዛ እግዚአብሔር አምላካችን ስሙ ለዘላለም ይክበር ይመስገን።
ምሕረቱ ለልጅ ልጅ ነው፣ አንተን ተስፋ አድርጎ ያፈረሰው ማነው? ሰያቱ ማርገት ሰራለ አማካሪያ ደጃህን ኤልሻዳይ አማኝነት ብዙ ምነት ለልጅ ልጅ ነው አንተን ተስፋ አድርጎ ያፈረሰው ማነው? ሁሉንም በሰያቱ ማርገት ሰራለ አማካሪያ ደጃህን ኢየሱስ ነው።
እግዚአብሔር አምላካችን አማካሪ ያስፈልገው። ተሳስተሃልና እዚህ ስፍራ ላይ ማስተካከል አለብህ ብሎ እግዚአብሔርን የመከረው የሚመክረውም ማንም የለም። እግዚአብሔር ለዘላለም ስሙ ይክበር ይመስገን። ተስፋዬ ጫላ በዚህ ዝማሬ ስላገለገለን እግዚአብሔር ባለበት ስፍራ ኑሮውንና አገልግሎቱን ይባርክ። እንጸልይ። እግዚአብሔር ሆይ በድንቅ አጠራርህ በልጅ በጌታ በኢየሱስ ክርስቶስ በኩል እየተመለከትከን ምሕረትህን ደግሞ እያበዛህልን ለዛሬ አድርሰህናል። ጌታ ሆይ እናመሰግንሃለን። ኖ ከናፍርቶቻችን ተከፍተው ቅዱሱን ስምህን፣ ዘላለማዊን ስምህን፣ ታላቁን ስምህን ይጠራሉ። ጌታ እግዚአብሔር ሆይ እንደ ታመንብህ እስከ መጨረሻው ደግሞ እንድታጸናን እንለምንሃለን። አንተን የማወቅ ፍላጎታችን፣ አንተን የማወቅ ጉጉታችንን እግዚአብሔር ሆይ በውስጣችን እያሳደክልን ሕይወታችን ከቀን ወደ ቀን አንድ እርምጃ ወደ አንተ ጌታ ሆይ እንድታስጠጋልን። እነሆ እግዚአብሔር አምላካችን ሆይ እንደ ተማርነውና እንደ ሰማነው እየኖርን ለሌሎች ደግሞ ጨው ብርሃንም ሆነን መገኘት እንድንችል እርዳን። ጌታ እግዚአብሔር ሆይ በቃልህ እየታጠቅን እግዚአብሔር አባቴና አምላኬ ፈቃድህን የምናገለግል ሰዎች አድርገን በደላችንን መተላለፋችንን ይቅር በል። አስተማሪውን መንፈስ ቅዱስ ልከህ ደግሞ ከወትሮ በበለጠ ሁኔታ ዛሬም ኖ ጥበብህን የእጆችንም ሥራ ማወቅ ወደምንችልበት ደረጃ ከፍ እንድታደርገን ወደ አንተ እንጸልያለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮቼ በምዕራፍ 5 ውስጥ የአዳም ሕይወት ማክተሚያ የሆነውን ትምህርት በሰፊው ስንመለከት ነበር። አስደናቂው የሄኖክ ታሪክ ከሄኖክ እስከ ኖህ ያለውንም ትውልድ በዚሁ በምዕራፍ 5 ውስጥ سنመለከተ ነበር። ዛሬ ደግሞ የምዕራፍ 6ን ትምርት ጌታ መንፈስ ቅዱስ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ 6ን አውጡ። ምዕራፍ 6 አብይ መልእክቱ ወይም ሐሳቡ የጥፋቱዋ ምክንያት እግዚአብሔር ከጥፋቱዋ ፍጥረታትን ስለመታደጉ መርከብን እንዲሰራ ለኖህ ስለተሰጠው መመሪያ እንዲሁም የመርከቡ ተሳፋሪዎች የሚሉት ናቸው። እነዚህ በዚህ በምዕራፍ 6 ውስጥ የምናያቸው አበይት ጉዳዮች ናቸው ማለት ነው። አስቀድመን የጥፋቱዋ ምክንያት የሆነውን እናያለን። ምዕራፍ 6 ውስጥ የምንመለከተው ስለ ጥፋቱዋ ብቻ ሳይሆን ለዚያ ፍርድ ምክንያት ስለሆነው ጉዳይ ጭምር ነው። ቁጥር 1 እና 2 እንዲህ ይላል። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። የእግዚአብሔር ልጆችና የሰው ሴቶች የሚሉትን አረጎች ለማብራራት የማያቋርጥ ውይይት ሲደረግ ለብዙ ጊዜ ኖሯል። ብዙ ሰዎች የእግዚአብሔር ልጆች የሚለው አረግ መላእክትን ነው የሚያመለክተው የሚል አቋም ይዘዋል። ብዙዎቹ አስተማሪዎች ደግሞ ይህንኑ አስተምሯል። በዘመናችን ያሉ ብዙ የመጽሐፍ ቅዱስ ምሁራንም ይህንኑ አቋም እንደሚያራምዱ አውቃለሁ። በበኩሌ ግን ይህን አቋም አልቀበልም። ምክንያቱም መልካሞቹ መላእክት እንዲህ ያለ ኃጢአት አያደርጉም። ክፉ መላእክት ደግሞ በፍጹም እውነቴን ነው የምላችሁ በፍጹም የእግዚአብሔር ልጆች ተብሎ አይጠሩም። ከዚህም በተጨማሪ እዚህ ላይ የተጠቀሱት ፍጥሯን ሰዎች እንጂ የተለዩ ፍጥሯን አይደሉም። ለማንኛውም በዚህ ጉዳይ ላይ ቁጥር 4 ስንደርስ በሰፊው እንነጋገርበታለን። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ ይላል። ቁጥር 3 ኖህ ለ120 ዓመት ሰብኳል አገልግሏል። በዚያ ጊዜ መንፈስ ቅዱስ ሰዎችን ሲቀሰቅስ ነበር። ጴጥሮስ እንደሚነግረን ምንም እንኳን መንፈስ ቅዱስ ለንስሐ ቢቀሰቅሳቸው ሰዎች ግን ወደ እግዚአብሔር አልተመለሱም። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስላመጸኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወኅኒ ለነበሩ ነፍሳት ሰበከላቸው ይለናል አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እና 19። እነዚህ በወኅኒ የነበሩ ነፍሳት በኖህ ዘመን የተሰበከላቸው ናቸው። እንዴት እርግጠኛ መሆን እንችላለን? ቁጥር 21 ይላል፣ ስምንት ሰዎች በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔርን ትእዛዝ በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። መቼ ነበር ያልታዘዙት? ኖህ 120 ዓመት ሙሉ በሰበከበትና እግዚአብሔር ምትግስቱን ባዘጋጀላቸው ጊዜ ነበር። ቁጥር 4 በእነዚያ ወራት ነፌሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ ይለናል። ነፌሊም የሚለውን ቃል አንዳንድ ትርጉሞች ልዩ ግዙፍ ፍጡራን በማለት ይተረጉሙታል። ያም ሆነ ይህ ግን ወገኖቼ ከእግዚአብሔር ልጆችና ከሰዎች ሴቶች ልጆች የተወለዱ ለመሆናቸው መጽሐፍ ቅዱስ አንዳች የሚናገረው ነገር የለም። እነርሱም ይላል በድሮ ዘመን ስማቸው የታወቁ ኃያላን ሆኑ የሚለውም ስለ ሰዎች እንጂ ስለ እነዚህ ልዩ ግዙፍ ፍጡራን አይደለም። እንዲያውም ረጋ ብለን ጽሑፉን ብንመረምረው ይህ ሁሉ ከመሆኑ በፊት እነዚህ ልዩ ግዙፍ ፍጡራን በምድር ላይ ነበሩ። የሰው ልጅ የተለያዩ ነገሮችን የማድረግ ኃይልም ችሎታም አለው። ሰው እጹብና ድንቅ ሆኖ ቢፈጠርም ይህን እውነት ዘንግተናል። በሌላ በኩል ደግሞ ሰው በውድቀት መሆኑን ለውድቀቱ መፍቴ እስካል ተገኘለት ድረስ ገና ችግሩ እንደሚቀጥል መዘንጋት የለብንም። እስቲ ቁጥር 4 የሚለውን ረጋ ብለን እንመልከት። ዘፍጥረት የትውልድ መጽሐፍ ነው፣ የቤተሰብም መጽሐፍ ነው። የእግዚአብሔር ልጆች የሚለው ፈርሃ እግዚአብሔር ያለውን ከአዳም ጀምሮ እስከ ሴት ያለውን የዘር መስመር ሲሆን፣ የሰው ሴት ልጆች ልብ በሉ፣ የሰው ሴት ልጆች የሚለው ግን የቃይንን የትውልድ መስመር ነው። እንደገና ልድገምላችሁ፣ የእግዚአብሔር ልጆች የሚለው ፈርሃ እግዚአብሔር ያላቸውን ወይም ያደረባቸውን እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ፈቃዱን የሚከተሉ ከአዳም ጀምሮ እስከ ሴት ያለውን የዘር መስመር ሲሆን፣ የሰው ሴት ልጆች የሚለው ግን የቃየንን የትውልድ መስመር የተከተሉ ናቸው። እንግዲህ እዚህ ላይ የምንመለከተው የሁለቱን መደበላለቅ፣ የሁለቱን መቀያየት ነው። ከጥፋት ውሃ በፊት ምድር የነበረችበት ሁኔታ ምን ይመስል ነበር? እግዚአብሔር ስለምን ፍርዱን አመጣ? ይህንን ከቁጥር 5 መመልከት ይቻላል። በዚህ ክፍል ውስጥ አራት ትኩረት የሚያሻቸው ቃላቶች አሉ። እነርሱም የሰው ክፋት እንደበዛ፣ የልቡ ሐሳብ ምኞትና ሁልጊዜ ወይም ያለማቋረጥ የሚሉ ናቸው። ቁጥር 5 ውስጥ ታገኛቸዋላችሁ። እነዚህ ቃላት በዚያ ዘመን የነበሩትን ሰዎች ሁኔታ የሚገልጡ ናቸው። ቁጥር 6 እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። የሰው አመጽ፣ የሰው ኃጢአት እግዚአብሔርን አሳዘነው። እንዲያውም ሐሳቡን የለወጠና ሰውን ከዚህ ምድር ለማጥፋት የወሰነ ይመስላል። ይሁን እንጂ ምንም እንኳ በሰው ኃጢአት እግዚአብሔር ቢያዝንም ሰውን ባለማጥፋቱ እናመሰግነዋለን። ቁጥር 7ን ተመልከቱ። እዚህ ላይ አሶችን ሲጠቅስ አንመለከትም፣ ምክንያቱም አሶች በውሃ ውስጥ መኖር የሚችሉ ፍጡራን ናቸውና። ከጥፋት ውሃ እግዚአብሔር ሕዝቡን ስለ መታደጉ የምናገኘው ደግሞ ከቁጥር 8 እስከ 10 ባሉት ክፍሎች ውስጥ ነው። ለመሆኑ ኖኅ በእግዚአብሔር ፊት ሞገስ ያገኘው እንዴት ነው? ለምንድን ነው እግዚአብሔር ኖኅን ያዳነው? አካሄዱን ከእግዚአብሔር ጋር ስላደረገ ይሆንን? መልሳችን አዎን የሚል መሆን አለበት ወገኖቼ። መዘንጋት የሌለብን ግን ኖኅ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘው ጽድቅ ወራሽ ሆነ መባሉን ነው። ዕብራውያን ምዕራፍ 11 ቁጥር 7ን ይመለከቷል። ምንም የዝናብ ጠብታ በማይታይበት ሁኔታ መርከብን መስራት እምነት ይጠይቃል ወገኖቼ። በዚህ በዕብራውያን ምዕራፍ 11 ሄኖክ ወደ እግዚአብሔር የተወሰደው በእምነት እንደሆነ ይናገራል። ደካማ ክርስቲያን ነው የሚባለው እንኳን ሳይቀር ቤተ ክርስቲያን አንድ ቀን ከዚህ ምድር የምትወሰደውም በእምነት ነው። የጥፋት ውሃ ለምን አስፈለገ ትሉ ይሆናል። ይህንን ከቁጥር 11 እና ከቁጥር 12 መመልከት ይቻላል። ሰው እግዚአብሔር ካዘጋጀለት መንገድ ወጣ። በቃ በዚህን ጊዜ የጥፋት ውሃ አስፈለገ። በራሱ ኃጢአት መንገድም መሄድ ጀመረ። እግዚአብሔር ሰውን የፈጠረው በዓላማ ነበር። ሰው ግን ከዚያ ዓላማ ወጣ። ቁጥር 13 እግዚአብሔርም ኖኅን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ ይላል። እዚህ ላይ የጥፋት ውሃ ስላስፈለገበት ምክንያት አንዳንድ ነጥቦችን መጥቀስ እፈልጋለሁ። አዳኛችንና ታዳጊ ወደዚህ ምድር እንደሚመጣ ለሰው ልጅ ተስፋ ተሰጥቶት ነበር። ሰው ግን ይህን ተስፋ መጠበቅ ሲገባው ከእግዚአብሔር ፊቱን አዞረ። እግዚአብሔር ለአዳምና ለሔዋን መሥዋዕት አቅርቦላቸዋል። ከቃይንና ከአቤል መሥዋዕትም ሊማሩት የሚገባ ነገር ነበር። ቃይንና አቤል ሁለት ታላላቅ ሥርዓትን ይወክላሉ፣ የሚጠፉትንና የሚድኑትን። ልብ በሉ ወዳጆቼ፣ ቃይንና አቤል ሁለት ታላላቅ ሥርዓትን ወይም ሥርዓቶችን ይወክላሉ። ያም የሚጠፉትንና የሚድኑትን፣ ተመጻዳቂዎችንና መንፈሰ ሰባራ ሰዎችን፣ አስመሳይና እውነተኛ ማኞችን ይወክላሉ። ከአዳም ጀምሮ እስከ ማቱሳላ ድረስ ያለው ትውልድ ከፍጥረት አንስቶ እስከ ጥፋቱ ድረስ ያለውን ጊዜ ይሸፍናል። ለሰው ልጅ መገለጥን ሰጥቷል። በይሁዳ መልእክት ቁጥር 14 እና 15 ሄኖክ እንደሰበከ ይናገራል። በዚያ ወቅት ትንቢት ተናግሯል። መርከቡን በመስራት ላይ ያለ ኖህ ለሕዝቡ ይሰብክ ነበር። ሄኖክ ከዚህ ምድር ወደ ሰማይ በተወሰደበት ጊዜ እግዚአብሔር በሰዎች ሕይወት ውስጥ ተሳትፎ እንዳለው ሊያነቃቸው ይገባ ነበር። ልብ በሉ፣ ሄኖክ ከዚህ ምድር ወደ ሰማይ በተወሰደበት ጊዜ እግዚአብሔር በሰዎች ሕይወት ተሳትፎ እንዳለው ሊያነቃቸው ይገባ ነበር። በመጨረሻም የመንፈስ ቅዱስ አገልግሎት እንመለከታለን። ይህ ሁሉ ሆኖ ግን ሰው እግዚአብሔርን ችላ አለ። በዚህም ምክንያት የጥፋት ውሃ መጣ። የሰው ልጅ በሙሉ ፊቱን ከእግዚአብሔር መለሰ። ጻድቅ የለም፣ አንድ ስንኳ የለም የሚለው ጥቅስ ለጊዜው የሚስማማ አይነተኛ ጥቅስ ሆነ። ያም ሆኖ ግን ኖህና ቤተሰቡ በእግዚአብሔር የሚያምኑ ሆነው ተገኝቷል። ኖህ የእምነት ሰው ነው። መርከቡን የሠራውም በእምነት ነበር። ለ120 ዓመት ሙሉ ደክሞ የሰበከው ካልተፈጸመ የአገር መሳቂያ መሳለቂያ ሊሆን ነው። ኖህ ግን በእግዚአብሔር አመነ። በኖህ ዘመንና ጌታ መንግሥቱን በዚህ ምድር ለመመስረት በሚመጣበት ጊዜ መካከል ብዙ ተመሳሳይነት ይኖራል። ለምሳሌ ያክል ይህ ምዕራፍ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው በማለት ነው የሚጀምረው። ይህ አርፍተ ነገር የሕዝብን ብዛት ያመለክታል። በዚህ ዘመንም ቢሆን የሕዝብ ብዛት የጊዜው ችግርና አሳሳቢ ሁኔታ እየሆነ መጥቷል። በታላቁ መከራ ዘመን ምንም እንኳ መንፈስ ቅዱስ የአመፅን ኃይል ሙሉ በሙሉ ባያስወግደውም የሰዎችን ልብ በመንካት ወደ እምነት እንዲመጡ ያደርጋል። በዚያ ዘመን ሰው የእግዚአብሔርን ጥሪ፣ የእግዚአብሔርን ጸጋ ናቀ። ዛሬም እንዲሁ ሲሆን እየታየ ነው። መርከብ እንዲሠራ ለኖህ የተሰጠውን መመሪያ ከቁጥር 14 እናያለን። ለጥፋት ውሃ በቂ ዝግጅት እንዲያደርጉ እግዚአብሔር ለሰዎች ጊዜ ወይንም ደግሞ ሰፊ ጊዜን ሰጥቷቸው ነበረ። የጎፈር እንጨት በቀላሉ የማይነቅዝ ጠንካራ እንጨት ነው። ጉርጆች ማለት ክፍሎች ማለት ነው። ስለዚህም ለመርከቡ ክፍሎች አድርግለት ነበር ያለው እግዚአብሔር። ቁጥር 14ን ተመልከቱ። ዝሆን ትልቅ ክፍል ይፈልጋል፣ ጥንቸል ግን ትንሽ ቦታ ይበቃታል። ቅጥራን ማለት እንደ ሬንጅ ያለ ውሃ የማያሳልፍ ነገር ነው። በቅጥራን ለቅልቃት ያለው መርከቧ ምንም ውሃ እንዳታስገባ ነበር። ቁጥር 15ን ተመልከቱ። ብዙዎቻችን ስለ ኖህ መርከብ ያለን ግምት ገና ልጆች እያለን እሁድ ትምህርት ቤት ወይም ሰንበት ትምህርት ቤት ስንማር እንደተነገረን በጣም ትንሽ ይመስለናል። ያንን ለመስራት ከፍተኛ ስልጣኔ ይጠይቃል። ኖህ ውቅያኖስን ሰንጥቆ የማለፍና ኃይለኛ ማዕበልን የመቋቋም ችሎታ ያለው ልዩ መርከብ እንዲሠራ አልነበረም የተነገረው። ለተወሰነ ጊዜ ሕይወትን ማቆየት የሚችል መርከብ እንዲሠራ ነበር የተነገረው። እንግዲህ በዚህ መልኩ ይህን መርከብ በዘመናችን ካሉ መርከቦች ጋር ስናወዳድረው፣ ስናነጻጽረው ብዙ እጅግ ብዙ የሚቀረው የሚጎለው ነገር ይኖራል ማለት ነው። ቁጥር 16 መርከቡ አንድ በር ብቻ እንደነበረው ያወሳል። በዚህ ክፍል ውስጥ ደግሞ በቁጥር 16 ውስጥ መርከቡ አንድ በር ብቻ እንደነበረ እንመለከታለን። ይህም የክርስቶስ ምሳሌ ነው። ወደ እግዚአብሔር የምንገባበት ብቸኛው መንገድ ክርስቶስ ነው። በሩ ክርስቶስን ያመለክታል። እርሱ እኔ መንገድ ነኝ ብሏል። እርሱ የበጎች በር ነኝ ብሏልና። ስለ መርከቡ ተሳፋሪዎች የሚያወሳው ደግሞ ቁጥር 17 ነው። እግዚአብሔር በምድር ላይ በእንስሳት ላይ በወፎችና በሰዎች ላይ ፍርዱን ሊያመጣ ነው። ከቁጥር 17 እንደምንመለከተው ቁጥር 18 ቁጥር 19ና 20ን ደግሞ እንዲሁ ተመልከቱ። መቼም ኖህ እነዚያን እንስሳት ሁሉ አድኖ ሊያመጣቸው አይችልም። እነርሱ ራሳቸው ናቸው ወደ እርሱ መምጣት ያለባቸው። ብዙ ጊዜ አደጋ ሲኖር እንስሳት ወደ ቤት ወደ ሰፈር ይሰበሰባሉ። የሚደበቁበት የሚሸሸጉበትንም ስፍራ ይሻሉ። የበረዶ አደጋ በሚያንዣብብበት አካባቢ ያሉ አጋዘኖች በረዶ ወደሌለበት ስፍራ ይመጡና ክፉ ጊዜን ከሰው ጋር ያሳልፋሉ። ከዚያ ሁኔታው ሲስተካከል ወደ ነበሩበት ደግሞ ይመለሳሉ። ቁጥር 1 እና 2 ተመልክተን የምዕራፍ 6ን ትምህርት እናበቃለን። ከሚበላውም በብሉን ሉላ አንተ ውሰድ፣ ወደ አንተም ተሰበስባለ፣ እርሱም ላንተም ለነርሱም መብል ይሆናል። ኖህም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ ይላል። ኖህ ለዚያ ሁሉ ፍጡር ቀለብ ሰፋሪ ይሆናል። እንደሚታወቀው አንዳንድ እንስሳት ሥጋ በል ናቸው፣ እርስ በርስ ይበላሉ ይሆንን ትሉ ይሆናል። እስከ ጥፋት ውሃ ድረስ ሰዎችም ሆኑ እንስሳት ሥጋ በል እንዳልነበሩ ነው የማምነው። በሺህ ዓመቱ ግዛት ዘመን አንበሳና በግ በአንድነት እንደሚኖሩ አንበሳ እንደ በሬ ገለባ እንደሚበላ ተነግሮናል። ኢሳይያስ ምዕራፍ 11 ቁጥር 6 እና 7ን ተመልከቱ። ይህ ትንቢት አንድ ቀን ይፈጸማል። ምናልባትም የእንስሳት መጀመሪያ ባህሪ እንደዚህ አይነት እንደሚሆን አስባለሁ። ወዳጆቼ አሁን ደግሞ በቀረን ጊዜ ከፊሉን የምዕራፍ 7ን ትምህርት አብረን እንመለከታለን። የምዕራፍ 7 አብይ መልእክቱ ኖህ ቤተሰቡና እንስሳቱ ወደ መርከቡ ገቡ፣ የፍጡር ሁሉ መጥፋት በመርከቡ ውስጥ ያሉ ሰዎች ግን ስለመዳን የሚል ይሆናል። ኖህና ቤተሰቡ እንስሶቹም ወደ መርከቡ መግባታቸውን ቁጥር 1 እንዲህ በማለት ይናገራል። እግዚአብሔርም ኖህን አለው፣ አንተ ቤተሰቦችህን ሁሉ ይዘ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነ አይቼሃለሁና ይለዋል። ኖህ ለምንድን ነው ጻድቅ የሆነው? በኋላ እንደምንመለከተው አብርሃም በማመኑ ምክንያት ጻድቅ ሆኖ እንደተቆጠረለት ሁሉ ኖህም የጸደቀው በእምነት ነው። ወገኖቼ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ተብሎ በዘፍጥረት ምዕራፍ 15 ቁጥር 6 ውስጥ ተጠቅሶ እናገኛለን። ኖህም በእግዚአብሔር በማመኑ ጽድቅ ሆኖ ተቆጠረለት። በእምነት ኖህ መርከብን አዘጋጀ ይላል የዕብራውያን ጻፊ። ዕብራውያን ምዕራፍ 11 ቁጥር 7ን በኋላ ተመልከቱ። እግዚአብሔር ያዳነውም በዚህ ምክንያት ነው። እግዚአብሔር ለዚህ ሰው ምን ያክል ለጋስ እንደሆነ አይታችኋልን? ወዳጆቼ አንተና ቤተሰብህ ወደ መርከቡ ኑ ግቡ አላቸው። ዛሬም ጌታ ኢየሱስ ክርስቶስ ለሰዎች ሁሉ የሚያስተላልፈው ጥሪ ኑ የሚል ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል ጌታ ኢየሱስ ክርስቶስ። ቆየት ብለን በዚሁ ምዕራፍ ቁጥር 16 ላይ ደግሞ እግዚአብሔርም በስተኋላው ዘጋበት የሚልን ቃል እናነባለን። ይህ በራሱ አስደናቂ አይደለምን? እግዚአብሔር ለኖህ ያደረገውን እንክብካቤና ጥንቃቄ ተመልከቱ። ለእኔና ለእናንተ ጌታ ኢየሱስ ክርስቶስም ከዚህ የበለጠ ጥንቃቄን እያደረገልን ነው። ምዕራፍ 8 የሚጀምረው ደግሞ እግዚአብሔርም ኖህን አሰበ በማለት ነው። እግዚአብሔር በፍጹም አይረሳም፣ ቃሉንም አያጥፍም። ወዳጄ ሆይ እግዚአብሔር ዛሬም ቢሆን በዚህች ምሽት አንተንም ያስብሃል። ኃጢአትህን ተናዘ ወደ እርሱ መጥተህ ከሆነ በፍጹም ኃጢአትህን አያስብም። ከዚያ በኋላ ኖህና ቤተሰቡ ወደ መርከቡ ገቡ፣ እግዚአብሔር እንዳዘዛቸው ማለት ነው። የኖህ ታሪክ የፍጥረታትን ታሪክ ያክል በሁሉ ሕዝቦች ዘንድ የሚነገር እንደሆነ ታውቃላችሁን? ባቢሎናውያን ስለ ጥፋትዋ የራሳቸው ታሪክ አላቸው። ልዩነታቸውን ለማነጻጸር ከመጽሐፍ ቅዱስ ታሪክ ጋር ማስተያየት ይፈልጋሉ ወይም ደግሞ ያስፈልጋል። ሌሎች ሕዝቦች እንዲሁ የየራሳቸው ታሪክ ቢኖራቸውም የመጽሐፍ ቅዱሱን ያክል አንድ ወጥ አይደለም። የተለያዩ ሰዎችና ሕዝቦች ስለ ፍጥረትና ስለ ጥፋት ውሃ ያላቸው የተለያየ ታሪክ አንድ የሚናገረው ሐቅ አለ። ይኸውም ሁሉም የእውነት መሰረት ያላቸው መሆኑ ነው። እነዚህ ሁሉ ህዝቦች የየራሳችንን ታሪክ እንፍጠር ቢሉ እንዲህ ያለ ታሪክ መፍጠር አይችሉም። ለምሳሌ ያክል የባቢሎናውያንን ታሪክ ይወሰድን እንደሆነ የጥፋት ውሃን ያመጣው በአማልክት መካከል የተደረገው ጦርነት እንደሆነ ነው የሚናገረው። መጽሐፍ ቅዱስ ደግሞ በሰው ኃጢአት ምክንያት የጥፋት ውሃ ፍርድ እንደሆነ ይናገራል። ቁጥር 2 እና 3ን ተመልከቱ። ከንጹህ እንስሳት 7 7 ተባትና እንስት ንጹህ ካልሆኑ እንስሳት ደግሞ 2 2 ተባትና እንስት ይዞ ወደ መርከቡ እንዲገባ ተነገረው። ከመጽሐፍ ቅዱስ እንደምንመለከተው ኖህ ከንጹህ እንስሳት ብዙዎቹን የሚቃጠል መስዋዕት አድርጎ አቅርቧል። ታዲያ ከንጹህ እንስሳት 7 7 ተባትና እንስት ይዞ ወደ መርከቡ ባይገባ ኖሮ ለመስዋዕት የሚሆኑትን ከየት ያገኝ ነበር? ከሰባት ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለውና የፈጠርኩትንም ፍጥረት ሁሉ ከምድር ላይ አጠፋለውና አይላል እግዚአብሔር። የጥፋት ውሃው ሊመጣ በጣት የሚቆጠሩ ቀኖች ቀርቷል። እንዲህም ሆኖ ሰዎች በንሳ ወደ እግዚአብሔር ሲመለሱ፣ በንሳ ወደ እግዚአብሔር ልባቸውን ሲያቀኑ አንመለከትም። ከቁጥር 6 እስከ 9 ያለው መመልከት ይቻላል። የፍጥረት ሁሉ መጥፋትና መርከቡ ውስጥ ያሉ ነፍሳት መዳናቸውን የሚያወሳው ደግሞ ከቁጥር 11 እስከ 12 እንዲሁም ከቁጥር 16 እስከ 17 ያለው ክፍል ይሆናል። የጥፋቷ ሳይንሳዊና ታሪካዊ ማስረጃው ምንድን ነው? ስለዚህ ጉዳይ ሰፋ ወዳለ ዝርዝር መግባት አልፈልግም። ሆኖም ዓለም አቀፋዊ ቅና ያላቸው ታላላቅ ምሁራን በዚህ ጉዳይ ላይ ጥናታዊ ጽሑፍ ማቅረባቸውን ግል ነግራችሁ ወዳለሁ። ብዙዎቹ እውቅ ምሁራን ደግሞ በጋራ በመሆን ተቀባይነት ያለው ጥናታቸውን በመጽሐፍ አውጥተውታል። ሁሉም እንደተስማሙበት የጥፋት ውሃ በዓለም ሁሉ እንጂ በአንድ ስፍራ የተወሰነ አይደለም። አስተማማኝ ታሪካዊ ማስረጃም አግኝተዋል። ቁጥር 23ን ደግሞ አለፍ በሉና ተመልከቱ። በቅርቡ አንዳንድ ምሁራንና የሥነ መለኮት አዋቂዎች የጥፋት ውሃ በተወሰነ ስፍራ ማለትም በኤፍራጥስና በጤግሮስ ሸለቆ አካባቢ ብቻ የሆነ ጉዳይ እንደሆነ ይናገራሉ። ከእግዚአብሔር ቃል አኳያ ስንመለከተው የጥፋት ውሃው በምድር ሁሉ እንደሚሆን ነበር እግዚአብሔር ለኖህ የነገረው። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእርሱም የተነሳ ምድር በግፍ ተሞልታለችና እኔም ኖህ ከምድር ጋር አጠፋቸዋለሁ ነበር ያለው። ዘፍጥረት ምዕራፍ 7 ቁጥር 24 ደግሞ ውሃውም 150 ቀን በምድር ላይ እንደ ሸፈነ ይናገራል። ብዙ ሰዎች የጥፋት ውሃ ታሪክን በፍጹም ሊሆን የማይችል ነው በማለት ያፌዛሉ። እንዲህ ያሉ ዘባቾች እንደሚመጡ ደግሞ ሐዋርያው ዮሐንስ ከብዙ ዘመናት በፊት ማስጠንቀቂያ ሰጥቶናል። ጴጥሮስም እንዲሁ በሁለተኛ ጴጥሮስ መልእክቱ በምዕራፍ 3 ከቁጥር 3 እስከ 4 እንዲህ በማለት ተናግሯል። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት እወቁ። እነርሱም የመምጣቱ ተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ሁሉ እንዳለ ይኖራልና ይላሉ ይላል። እግዚአብሔር እንደ ተናገረው ወገኖቼ ማድረግን ያውቅበታል። እግዚአብሔር የተናገረውን ፈጽሞ አይረሳም፣ አይዘነጋም። በመሸምገልና በመጃጀትም ብዛት እግዚአብሔር ሊሠራ ያለውንና የተናገረውን ፈጽሞ ከማድረግ ወደ ኋላ አይልም። እኔና እናንተ ዛሬውኑ ኖህ መርከብ እንደ ሠራ፣ ነፍሳትም በዚያ ውስጥ እንደ ዳኑ፣ ቤተሰቡም እንደ ዳኑ በጌታ በኢየሱስ ክርስቶስ አምነን እንዳን። መርከባችን ኢየሱስ ክርስቶስ ነው። መዳን የሚገኘውም በእርሱ ብቻ ነው። ደህና አደሩልን።